የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። እንደምናመሻችሁ ጽዮን ግርማ ነኝ። ለዛሬ ታህሳስ 12 2011 ዓ ም ምሽት የተሰናዱ ዝግጅቶችን ይዤ አብሬያችሁ ቆያለሁኝ። ዛሬ በምዕራብ ወለጋ ላሉ አሳቢ ወረዳ 8 ሰዎች መገደላቸውን የአካባቢው ነዋሪዎች ተናግረዋል። በሙሉ ዘገባ እንመለስበታለን። በሌላ በኩል በደቡብ ክልል አማሮ ወረዳና በኦሮሚያ ክልል ምዕራብ ጉጂ ዞን ገላና ወረዳ አዋሳኝ ዳግም በተቀሰቀሰ ግጭት የሰው ሕይወት መጥፋቱን ዘገባ ደርሶናል። ይዘን እንመለሳለን። ኤልሻዳይ የእርዳታና የልማት ድርጅት የተባለ ግብረ ሰናይ ድርጅት ከልመናና ከጎዳና ሕይወት እናወጣችኋለን በሚል ሰበብ ከጎዳና ላይ ታፍሰንና ወደ ማሰልጠኛ ተቋም ብንወሰድም ለጉልበትና ብዝበዛ እንደዚሁም ለሰብአዊ መብት ጥሰት ተዳርገናል ሲሉ ከአፋር ክልል አሚባራ ወረዳ አዲስ ራዕይ ማሰልጠኛ ተቋም ተፈናቅለው ወደ ባህር ዳር ከተማ የመጡ ተማሪዎች ተናግረዋል።
ውሃ እናስገባለን ተብሎ ኦሮሚያ ውሃ ስራዎች 50 ሚሊዮን ብር አካባቢ ተቀብሎ ውሃው ሳይሰራ በእኛ ጉልበት 1 ሜትር የሚያህል ጥልቀት እየቆፈር ነው ቧንቧ ዘርግተናል። ግን መንግስት ለእሱ ነው ኮንትራት የሰጠው። እኛ ግን መጣት ስላለብን ወደ 8-7 ኪሎ ሜትር አካባቢ አስቢው እንግዲህ ያሁን ለወጣት ተረባርቦ ቆፍሮ ውሃ እንዲገባለት አድርጓል።
ሌሎች ዘገባዎችም ይኖሩናል። የተቃዋሚ ፓርቲ አመራሮች የሰጡትን አስተያየትም ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። አጠር ያሉ ዓለም አቀፍ ዜናዎች እናሰማችኋለን። የዩናይትድ ስቴትስ መከላከያ ሚኒስትር ጄምስ ማቲስ በመጪው የካቲት ወር ላይ ስራቸውን እንደሚለቁ ፕሬዚዳንት ትራምፕ ትላንት ከሰዓት በኋላ አስታውቀዋል። ጄኔራል ማቲስ በአስተዳደሬ ስር ለሁለት ዓመታት ያክል በመከላከያ ሚኒስቴርነት ካገለገልኩ በኋላ በክብር ጡረታ ይወጣሉ ሲሉ ፕሬዚዳንቱ በትዊተር ገጻቸው አስታውቀዋል። በጄኔራል ማቲስ የስራ ወቅት ብዙ ትልልቅ ስራዎች ተሰርተዋል፣ በተለይም አዳዲስ የውጊያ እቃዎችን በመግዛት ረገድ ሲሉም ፕሬዚዳንቱ አክለዋል። ለአገልግሎታችሁ አመሰግናለሁ ካሉ በኋላ በቅርቡ አዲስ መከላከያ ሚኒስቴር እንደሚሾምም አውስተዋል። የመከላከያ ሚኒስትር ስራ እንደሚለቁ የተነገረው የአሜሪካ ወታደሮች ከሶሪያ እንደሚወጡ ትራምፕ በተናገሩ ማግስት ነው። የሀገሪቱ መከላከያ ሚኒስትር የአሜሪካ ወታደሮችን ከሶሪያ መውጣትም ይቃወማል ተብሏል። ፕሬዚዳንቱ ማቲስ ጡረታ ይወጣሉ ቢሉም ጄኔራል ማቲስ በመስሪያ ቤታቸው ይፋ ባደረጉት ደብዳቤ ግን በራሳቸው እየለቀቁ መሆኑን ይገልጻል። በሪፐብሊካውያን የሚመራው የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ፕሬዚዳንት ዶናልድ ትራምፕ በፈለጉት መሰረት የ5 ቢሊዮን ዶላር ለድንበር ግድብ የሚሰጥ ጊዜያዊ በጀት ለመመደብ ወስኗል። በዋሽንግተን ሰዓት አቆጣጠር ዛሬ እኩለ ሌሊት ላይ ከፊል የመንግስት መስሪያ ቤት ስራ እንዳይዘጋ የተወሰነው በጀት ትላንት ማታ ያለፈው በ217-185 ድምጽ ነው። የባጀቱ ውሳኔ ወደ ህግ መወሰኛው ምክር ቤትም ይላካል። እዛም የማለፍ እድል የለውም የሚል ግምት አለ። ፕሬዚዳንት ዶናልድ ትራምፕ በአፍጋኒስታን ካሉት የዩናይትድ ስቴትስ ወታደሮች ብዙ ወደ ሀገራቸው እንዲመለሱ ለማድረግ እያሰላሰሉ መሆናቸው ተገልጿል። አፍጋኒስታን የተመደቡት የአሜሪካ ወታደሮች 14,000 ሲሆኑ ግማሽ የሚሆኑትን ለመመለስ እያሰቡ መሆናቸውን ከፍተኛ የዩናይትድ ስቴትስ ባለስልጣን ተናግረዋል። በቅዱ መሰረት 7,000 የሚሆኑት በመጪው ወር ጥር ወር ወደ ሀገራቸው ይመለሳሉ። የተቀሩት ደግሞ በቀጣዮች ወራት ቀስ ብለው ይወጣሉ ተብሏል። አድማጮች፣ ለሰዓቱ የያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ይቀጥላል። ጽዮን ግርማ አብሬያችሁ ቆያለሁ። አብረን ከአድማስ እንሻገርላችኋለሁ።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ መጀመሪያው ዘገባችን እናልፋለን። የመጀመሪያው ዘገባችን በግጭቶች ዙሪያ በተለያዩ አካባቢዎች የተከሰቱትን የሚዳስስ ነበር። ይህ ዘገባ እየተሰናዳ ነው፣ እንደደረሰን ይዘን እንመለሳለን። ለአሁኑ ግን ወጣቶችን የተመለከተ ዘገባን ያዝንላችሁ። ኤልሻዳይ የእርዳታና የልማት ድርጅት በተባለ ግብረሰናይ ድርጅት ከልመናና ከጎዳና ሕይወት እናወጣችኋለን በሚል ሰበብ ከጎዳና ላይ ታፍሰንና ተገፈን ወደ ማሰልጠኛ ተቋም ብንወሰድም ለጉልበት ብዝበዛና ለሰብአዊ መብት ጥሰት ተዳርገን ቆይተናል ሲሉ ከአፋር ክልል አሚባራ ወረዳ አዲስ ራይ ማሰልጠኛ ተቋም ተፈናቅለናል ያሉና ወደ ባህር ዳር ከተማ ሄዱ ወጣቶች ገልጸዋል። ከመጣን ከአንድ ወር በላይ ሆኗል የሚሉት ተፈናቃዮች የክልሉ ከፍተኛ አመራሮች የሚያስፈልግንን በሙሉ እንዲያሟላልን ትዕዛዝ ቢያስተላልፉም የበታች አስፈጻሚ አካላት ግን እያጉላሉን ነው ብለዋል። የባህር ዳር ከተማ አስተዳደር ሰራተኛ ማህበራዊ ጉዳይ ጽፈት ቤት በበኩሉ ተፈናቃዮቹን በዘናቂነት ለማቋቋምና የብድርና የመስሪያ ቦታ ለመስጠት እያመቻቸን ነው ይላል። ለጉልበት ብዝበዛና ሰብአዊ መብት ጥሰት ወጣቶችን ዳርጓል ያሉትን የመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ኃላፊዎችን በስልክ ለማግኘት ያደረግነው ሙከራ ለጊዜው አልተሳካም። ሰርዶ ኃላፊነቱ የተወሰነ የግል ማህበር የተባለ ድርጅት የሰው ኃይልና አቅም ግንባታ ኃላፊ ለጀርመን ድምጽ በሰጡት ቃል ወጣቶቹ በእርሻና በተፈጥሮ ሀብት ሚኒስቴር ስር ሆነው ወደ ተቀናጀ ግብርናና ልማት እንዲገቡ ጥረት ቢደረግም በመዘግየቱ ሊበተኑ ይችላሉ ብለዋል። አስቴር ምስጋናው ናት ይህንን ዘገባ ያሰናዳችው ከባህር ዳር በተከታዩ ትዳስሰዋለች።
ኤልሻዳይ የእርዳታና ልማት ማህበር የሙያ ስልጠና በመስጠት ስራ ያስዛል የሚል መረጃ ደረሰኝና አዲስ ራይ ወደ ተባለው ማሰልጠኛ ተቋም ገባሁ ይላል ወጣት አክሊሉ ኃይሉ።
ከዚህ ኤልሻዳይ ነው ይመስልሽ? እሱ አክሰስ ካደረገ በኋላ ሜቴክ ነው ደግሞ ተቀጥሎ እንደገና የሚረከብሽ። ከዛ በሜቴክ ነው ስልጠናው ምንም የተደረገው። ጉዳና ላይ የሚኖር ወጣቶች፣ ስራ አጥ ወጣት፣ አነስተኛ ገቢ ላይ ያሉ ወላጅ አልባንም ይጨምራል። ይህ በስራ እድል ስላልተገኘላችሁ ወደ አግሮ ፕሮሴሲንግ ኢንዱስትሪ ተቀይሯል። በዚህ መስራት የምትፈልጉ ትሰራላችሁ፣ ማትፈልጉ መሄድ ትችላላችሁ ተባለ። እንሄዳለን ብሎ ለሚወጣው ተኩስ ተጀመረ። በዛ መሀል ብዙ ወጣት አልቀዋል።
ወጣት ጌታቸው አለልኝ ደግሞ ከመንገድ ተጋፈፌ የገባው የመንግስት ሰራተኛ ነበርኩ ይላል።
እኔ ከአዲስ አበባ ነው ሄድኩት፣ ታፍሼ ነው ሄድኩት። ከአዲስ አበባ ወደ አፋር ሄድ ነው፣ ሌሊት ነው ሄድ ነው። ሲነጋ እዛ ላይ በምንደርስበት ሰዓት ልብስ ተወልቂያለሽ፣ ጸጉርሽን ትላጫለሽ። ከተላጨሽ በኋላ ደግሞ በወታደር ተሰለፊና በብርጌድ በመከፋፈል ምዝገባ አለ። ምዝገባው ምን የሚል ነበረ ፎርሙ? ጎዳና ላይ ስንት አመት ቆይተሃል? አልቆየውም በምትይበት ሰዓት ዱላ ነበረ። እኔ አሁን ጎዳና አልቆየውም፣ ግን ዱላው ሲጠናብኝ አንድ አመት ብዬ ተመዝግቤያለሁ። ቄስ ሁላ ይሄዳል። ቄስ መምህር፣ ለምሳሌ እኔን ሀይ ስኩል ያስተማረኝ መምህር ታፍሶ ነው የመጣ። እሱ እብድም አለ በተመሳሳይ ዝም ብለው ጠርግ ያመጧቸው። እነዛ ግን በአራተኛ ቀን ተመልሰዋል። እኛን ግን የሚመልሰናል። ከዛ ምርጫ አለፈ። ምርጫ ባለፈ ገብሩ ገብረ ጻዲቅ ገብረ ማርያም የሚባል ነው፣ አሁን ዳርፉል ነው ያለው። ኦብዘርቨር ሄዶ እሱ ሰበሰበና ሞላው 17 ሹንም ሰብስቦ ማን ቢያሸንፍ ደስ ይላችኋል አለን። እኛ የምናውቀው ታሪክ የለም ስለ ፖለቲካ። አበጣችሁም ፈነዳችሁም ኢህአዴግ አሸንፏል አለን።
በአዲስ ራዕይ ማሰልጠኛ ተቋም የነበሩ 163 ወጣቶች በባህር ዳር ከተማ መጠለያ ጣቢያ ውስጥ ይገኛሉ። ሁሉም እንደሚናገሩት በማሰልጠኛ ተቋሙ ውስጥ የስነ ልቦና ቀውስ፣ የጉልበት ብዝበዛና የሰብአዊ መብት ጥሰት ተደርጎብናል። ለምን ብሎ ጥያቄ ያነሳ ወጣት ይደበደብና ይገደል ነበር ይላሉ።
የጎዳና ልጆች ናቸው፣ የአእምሮ ዘገምተኝነት አላቸው፣ ይህንን ነገር ለማድረግ ለማከናወን አልቻልንም ብሏል። ስለዚህ መጀመሪያ ላይ ቃል ተገብቶልን መጥቶናል። ከዛ በኋላ በብዙ ተጽዕኖ በግማሽ በኩል ትምህርት እያስተማሩን ጠዋት ላይ ትምህርት እስከምንገባ 50ና ከዛ በላይ የሆነ ድንጋይ ስንሸከም ነበር።
ውሃ እናስገባለን ተብሎ ኦሮሚያ ውሃ ስራዎች 50 ሚሊዮን ብር አካባቢ ተቀብሎ ውሃው ሳይሰራ በእኛ ጉልበት 1 ሜትር የሚያህል ጥልቀት እየቆፈር ነው ቧንቧ ዘርግተናል። ግን መንግስት ለሱ ነው ኮንትራት የሰጠው። እኛ ግን መጣት ስላለብን ወደ 8ና 7 ኪሎ ሜትር አካባቢ አስቢው እንግዲህ ያሁን ለወጣት ተረባርቦ ቆፍሮ ውሃ እንዲገባለት አድርጓል።
ከመጀመሪያም ማሰልጠኛ ማዕከሉ አዲስ ራዕይ ማሰልጠኛ ማዕከል ነው የሚለው። የወታደር ይሁን የግብርና ይሁን የምን ይሁን አይታወቅም። ማሰልጠኛ ማዕከሉ ምግብ ካልበላሽም ዱላ አለ፣ ባይጥምሽም ትበያለሽ፣ ስራ ካልሰራሽም ትደበደቢያለሽ፣ ብቻሽን ስትቀመጭም ትደበደቢያለሽ።
በተለያዩ ጊዜያት ከመላ ሀገሪቱ በጎዳና ተዳዳሪና በልመና ስም ተጋፈው ወደ ማሰልጠኛ ተቋሙ የገቡ 17,000 ወጣቶች ሲሆኑ በመጨረሻ ግን ከተቋሙ የወጣ ነው 3,100 ብቻ ነን ይላል ወጣት ጌታቸው።
10 ወር ለተከታታይ ስልጠና ወስደናል። ከሶስት ግንባታ ከጨረስንላቸው በኋላ ማለት ነው ስልጠና ወሰድ ከሰለጠን በኋላ ሌላ ሳይት ሰርዶ የተቀናጀ ኃላፊነቱ የተወሰነ የግብርና ልማት ማዕከል ብሎ የውሸት ታቤላ በመለጠፍ ወደዛ ማዕከል እንድገባ ተደረገ። ከዛኛው ማዕከል ወደዛ ስንገባ ደግሞ እልም ያለ ጫካ ነው። ምንም ነገር አንድ ቤት እንኳ የለበትም። ከ17,000 ሰው የተመረቀ 11,400 ሰው ተመርቋል። ከዛ ላይ ደግሞ ወደዛኛው ሳይት የሄደው ስንት ሰው ነው ስትይ 6,880 ሰው ሄደ። ከዛ ወደዚህ ስንመጣ ደግሞ ስንት ነው የመጣና 3,130 ሰው ነው በየክልሉ ይበታል። ያኛው ሰው ወዴት ሄደ አይታወቅም። ለምን ተመርቀን በሙያ አንገባን በምንልበት ሰዓት አሸባሪ ገባላችሁ ተባለ። ቅርብ ነው መከላከያ ሰራዊት ያገር መጣ። እኔ ኮሚቴ ነኝ በነገራችን ላይ ከሄድኩ ጀምሬ የማዕከሉ የሰው ኃይል አስተዳደር ነኝ። አማራ መሆኔን ማንም አያውቀኝም አያውቁኝም። የአረብሻ ሲነሳ አዋሽ ግድብ አለ እሱ ተለቀቀ። ሩጡ አመልጣለሁ ሲሉ አዋሽ እየገቡ ነው የሞቱ አብዛኛውን ማለት ነው። ከዛ ደግሞ እነዛ መከላከያ ሰራዊት ዙሪያ ከበበ አሸባሪ ገባን የተባሉ እነሱ በነገሩን እንትን ቀጥታ ሲያጭዱ መጨረሻ ላይ 3 ሰዓት የጀመረ ጦርነት 11 ተኩል ላይ በረደ። የሞተ ሰው ከየጫካ ተለቅሞ ሲመጣ 2 ኩንታል ጫማ ነው የመጣ። ብሔር ተኮርም ነበረው በተመሳሳይ ለምሳሌ በተለይ አማራ ላይ ትልቅ የሆነ ተጽዕኖም ነበረው።
ከብዙ ጭቅጭቅ በኋላ ወደ የክልላችን እንድንበተን ተደረግን። ወደ አማራ ክልል የመጣነው 573 ወጣቶች ስንሆን በችግር ምክንያት ተበታትነን አሁን 163 ሆነናል። እንደመጣንም ለክልሉ መንግስት አቤቱታ አቀረብን፣ አስፈላጊ ወርዳታ ተደረገልን። ነገር ግን ዘላቂ መፍትሄ ይሆናሉ ያላቸውን ውሳኔዎች ቢያስተላልፍም ከታች ያሉት አስፈጻሚ አካላት ግን ሊተባበሩን አልቻሉም ይላሉ ወጣቶቹ።
እዚህ መተን እኛ እንድንበጠብጥ ነበር የተፈለገው መቸላኩን ዶክተር አብይና ኢሳያስ በሚመጡበት ቀን ፋሲል እዚህ ፕሮግራም በነበረባቸው ሰዓት፣ እኛ ግን መካነ ሰላም ላይ ስንደርስ ፕሮግራም አለበት ክልሉ አንረብሽም አንጠይቅም፣ የሚቀበለንም ካጣን ችግር የለውም ዝም ብለን እናድርና በመነገው እንጠይቃለን አንድ እንዳትነጋገሩ ተባል። ስንመጣ ለሰራተኛና ማህበራዊ ጉዳይ እያንዳንዳችን ደብዳቤ ተጽፎ ከፌዴራል መንግስት ማለት ነው ከአቶ ገዱ ጋር ሁሉ ነገር በዝርዝር ተጽፏል ይፈጸም ከብሎ የበታች አካላት ነው አልፈጽምልን ያሉ። ታች ያለው አመራር ላይ ትልቅ የሆነ ችግር አለ ከክልላችን መንግስት ጋር ግን ምንም ችግር የለም።
ጉዳዩን ወደ ያዘው ወደ ባህር ዳር ከተማ አስተዳደር ሰራተኛና ማህበራዊ ጉዳይ ኃላፊ ከሆኑት ከአቶ አብይ ኃይሉ ጋር ቆይታ አደረግኩ።
ጥቃቅን አነስተኛ በየክፍለ ከተማው ያለምንም ቅድመ ሁኔታ እንዲደራጁ አድርጉ ብለን እየተደራጁ ያሉበት ሁኔታ ነው ያለ። የመስሪያ ቦታ፣ የመሸጫ ቦታ፣ ብድርም ያለምንም ቅድመ ሁኔታ ልናመቻችላቸው በእነሱ ጋር ተነጋግረናል። ይህን ሂደት እስከሚፈጽሙ ግን ወደ ስራ እንዲገቡ ነበረ ፈልገን የነበር ወደ ስራ ለመግባት ፈቃደኛ አልሆኑ። በየተቋም ስንዞር የነሱ ማዕከል የነሱ የመረጧቸው ኮሚቴዎች ከኛም ጋር አብረው ሆነው እየሰሩ ያሉበት ሁኔታ ነው ያለና ከተማ አስተዳደሩ የቀለብ ለነዚህ ለ165ቶች ማለት ነው ከተማ አስተዳደሩ ራሱን በወጣት ማዕከል እየቀለባቸው ነው ያለው። 60 ሺህ ብር የፌደራል መንግስት ለእንደለቀቀ የክልሉ መንግስት ገልጾልናል። ነገር ግን ያ 60 ሺህ ብር ወደ ከተማ አስተዳደሩ አካውንት እንዲገባ አልተደረገም፣ እስካሁን አልገባ። የነሱን ጥያቄያቸው ይሄ ነው። እኛ ደግሞ ያ ሲገባ በቀጥታ የተመደበላቸውን ብር በአሰራሩ መሰረት ይሰጣቸዋል። ኦልሬዲ ፌደራል መንግስት የመደበላቸው ስለሆነ ማለት ነው። ይሄ ብቻ አይደለም፣ ይሄ 60 ሺህ ብር ስራ ያሰራቸው እኛ ያሰብነው እንግዲህ ያው በብድር ለማመቻቸት ነው። ከክልሉ መንግስት ከአቶ ላቀም ጋር ተነጋግረናል። በልዩ ሁኔታ ብድር እየተመቻቸላቸው እንዲሰሩ ይሄን ደግሞ አሁን ለምሳሌ የጠለፋ ዋስትና ያስፈልጋል። ይሄን የጠለፋ ዋስትና ማን ኃላፊነቱን ይወስድ? ቢያንስ መንግስት የጠለፋ ዋስትናውን በተቻለ መንገድ ትሪት እንዲያደርግላቸው በቃል የተግባባ ነው ማለት ነው።
ወጣቶቹ ቀደም ብለው ወደ አነሱት ቅሬታ ተመለስኩ። በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን ቁጥጥር ስር ሆነን የስነ ልቦና ቀውስ፣ የጉልበት ብዝበዛና የሰብአዊ መብት ጥሰት ደርሶብናል ያሉትን ለማጣራት ስልክ ብደውልም ከኤልሻዳይ የእርዳታና የልማት ግብረሰናይ ድርጅትም ሆነ ከመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የስራ ኃላፊዎች አንዱንም ማግኘት አልቻልኩም። እንዳገኘኋቸው ግን የመመለስ ይሆናል። ኤልሻዳ የእርዳታና የልማት ግብረሰናይ ድርጅት በአንደኛና በሁለተኛ ዙር ከጎዳናና ከልመና መልምሎ የወሰዳቸውንና በመከላከያ ብረታ ብረት ኢንጂነሪንግ ኮርፖሬሽን የሙያ ስልጠና የወሰዱ ወጣቶችን ለስራ ያበቃ መሆኑን ግን ወጣቶቹ ሳይናገሩ አላለፉም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። ወደ ተከታዩ አጠር ያለ ዘገባችን ነው የምናልፈው። የኢትዮጵያ አየር መንገድ መነሻውን ከአዲስ አበባ ደብሊን በኩል ወደ ሎስ አንጀለስ ከተማ እንዲሁም ከሎስ አንጀለስ በደብሊን አልፎ ወደ አዲስ አበባ ሲሰጥ ቆይቶ የነበረውን የበረራ መስመር በመቀየር በምትኩ በምዕራባዊቷ አፍሪካ ቶጎ ሎሚ በኩል የበረራ ለውጥ መስመር ማድረጉን ለደንበኞቹ ይፋ አድርጓል። በአየር መንገዱ የሎስ አንጀለስ ከተማ ሽያጭና አስተዳደር ኃላፊ ወይዘሮ ሳሳውልሽ ለአከ ስለ ለውጡ ማብራሪያ ሰጥተውናል። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋውን ያነጋገራቸው።
በረራችንን ከሎስ አንጀለስ ወደ ሎሜ እና አዲስ አበባ እንዲሆን የመረጥንበት ምክንያት እዛ ሎሜ ላይ አስካይ ከተባለ አየር መንገድ ጋር ፓርትነርሽፕ ኢትዮጵያ አየር መንገድ መስርቶ የእዛ ሀብ ሁለተኛው ሀብ በማድረግ ሰርቪስ እየሰጠ እንደነበረ ይታወቃል እና እዛ አካባቢ ያሉትን አገልግሎት እየሰጠን ነበረ እዛ አካባቢ ያሉትን ከተሞች ለማዳረስ በዛ አካባቢ በተዘረጋው በአስካያየር መንገድ ምክንያት በተዘረጋው መስመር ለምዕራብ አፍሪካ ላሉት ከተሞች አገልግሎት ለመስጠት ነው።
ወይዘሮ ሳሱልሽ ለደንበኞቻችሁ በሳምንት ምን ያህል ቀናት ከአዲስ አበባ ወደ ሎስ አንጀለስ እንዲሁም ከሎስ አንጀለስ ወደ አዲስ አበባ የበረራ አገልግሎት ሰጣላችሁ?
ይሄ በረራ በሳምንት 3 ቀን ሰኞ ቀን፣ ሮብ ቀን እና ቅዳሜ ቀን ነው የበረራው አገልግሎት የሚሰጠው በሁለቱም አቅጣጫ ማለት ነው፣ ከሎስ አንጀለስም ከአዲስ አበባ መነሻ። ያው እንግዲህ የኢትዮጵያ አየር መንገድ ትልቁ ዓላማ አፍሪካ ላይ ያለውን አገልግሎት ማጠናከር ነው። ይሄንን በማስመልከት የተለያዩ መስመሮች እየከፈትን እንገኛለን። በዚህኛው መስመር እንግዲህ ለኢትዮጵያ አየር መንገድ ብቻ ሳይሆን ለምዕራብ አሜሪካም ትልቅ ታሪክ የሚሰራበት እድል ሰጥተነዋል። ምክንያቱም ከምዕራብ አሜሪካ ለመጀመሪያ ጊዜ ወደ አፍሪካ በረራ ነው የተደረገው እና ያ በረራ በምዕራብ አሜሪካ ላለው የሎስ አንጀለስ ከተማ ለስድስት አህጉራት ቀጥታ መስመር በረራ አገልግሎት እንዲሰጥ ያደርገዋል። ያም ሲሆን በዓለም ላይ ካሉት ኤርፖርቶች ሁለተኛ ኤርፖርት ያደርገዋል ማለት ነው፣ ለስድስት አህጉራት አገልግሎት በመስጠት። ስለዚህ ትልቅ ታሪክም አለው አንድ ላይ ማለት ነው።
ወይዘሮ ሳሱልሽ ለአከ በኢትዮጵያ አየር መንገድ በሎስ አንጀለስ ቢሮ ዋና ስራ አስኪያጅ ስለሰጡን አጭር ማብራሪያ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ።
አመሰግናለሁ ታኒ።
ዳንኤልንም እንግዳውንም እናመሰግናለን። አሁንም እናልፈው ወደ ተከታዩ ዘገባችንና ውይይት ነው። ዶክተር አብይ አህመድና የለውጥ ቡድናቸውን ስልጣን ያመጣው የኢትዮጵያ ሕዝብ ትግል ነው ሲሉ ሁለት አንጋፋ የተቃዋሚ ፓርቲ መሪዎች አስታወቁ። እሳቸው ጠቅላይ ሚኒስትር ሆነው እንዲመረጡ አሜሪካ እጇን አስገብታለች መባሉንም እንደማይቀበሉ ገልጸዋል። የተቃዋሚ ፓርቲ መሪዎቹን ዶክተር ብርሃኑ ነጋና ፕሮፌሰር መረራ ጉዲናን ያነጋገራቸው እስክንድር ፍሬው ተከታዩን ዘገባ ልኳል።
በሳምንቱ የመጨረሻ ቀናት በመቀለ የተካሄደውን የውይይት መድረክ አስመልክቶ በዚሁ በአሜሪካ ድምጽ የተላለፈ ዘገባ የዚህ ቃለ መጠይቅ መነሻ ነው። በኢትዮጵያ እየታየ ያለው የጸጥታ ችግር በዚያ የመቀለ መድረክ ከተነሱት ጉዳዮች መካከል ይጠቀሳል። በርዕሱ ላይ የተናገሩት የቀድሞው የኢህአዴግ አመራር አባል አቶ በረከት ስምኦን 5 ነጥቦችን ለሚታየው ችግር በምክንያትነት ጠቅሰዋል። የህግ የበላይነትና አስተማማኝ ሰላም እንዲኖር አለመደረጉ፣ ጽንፈኛ ብሔርተኝነት መስፈኑ፣ የወጣቶችን ማህበራዊና ኢኮኖሚያዊ ጥያቄዎች መመለስ አለመቻሉ፣ የውጭ ጣልቃ ገብነት በእጅጉ መጨመሩ፣ ጠንካራ ዲሞክራሲያዊ መንግስት አለመኖሩና እንዲኖርም አለመፈለጉ የሚሉ ናቸው ነጥቦቹ። እያጋጠመ ላለው የጸጥታ ችግር አንዱ ምክንያት የውጭ ጣልቃ ገብነት መሆኑን በአጽንኦት ከመናገር አዲሱን የኢትዮጵያ አመራር ተጠያቂ እስከ ማድረግ የደረሱ አስተያየቶችም ተሰንዝረዋል። አንድ አንጋፋ የህወሓት የቀድሞ አመራር አባልም ዶክተር አብይ አህመድ በጠቅላይ ሚኒስትርነት የተመረጡት በአሜሪካ ጫና ጭምር መሆኑን በዚሁ መድረክ ላይ ተናግረዋል። እነዚህኑ ሀሳቦች አስመልክተው ያነጋገርኳቸው አንዳንድ የተቃዋሚ ፓርቲ አመራሮች ግን መሬት ላይ ያለውን እውነታ አያሳዩም ብለዋል። የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋ አንዱ ናቸው።
በመቀሌ ስብሰባ መደረጉን ሰምቻለሁ። በዝርዝር አልተከታተልኩትም፣ ግን በእናንተም በኩል የቀረበውን ሪፖርት ሰምቼዋለሁ። ምን ያህል በሀገሪቱ ውስጥ ያለውን ሁኔታ በትክክለኛ ለማንጸባረቅ የሞከረ ስብሰባ ነው የሚለው ቢያንስ ከእናንተ ሪፖርት ካየሁት እና እዛ የነበሩ ሰዎች ተናገሩ ከተባለው ስሰማ አንዳንድ ጊዜ የሁለት ዓለም ህይወት ላይ ያለን ነው የሚመስለው። አይ ቲንክ እዛ አካባቢ ያሉት ሰዎች ዝም ብሎ የኢትዮጵያን ሁኔታ በጥቅሉ መረዳት ሳይሆን ራሳቸውን ከልለው ለብቻ ከዚህ በፊት ይኖሩበት በነበረው አይነት አመለካከትና ሜት ውስጥ ስቲል እንዳሉና ገና የለውጡን ሁኔታ በደንብ ከስሩ ለመረዳት እየሞከሩ እንዳልሆነ ይልቁንም በዚህ በለውጥ ሂደት ሁሌም ሊፈጠሩ የሚችሉ ችግሮችን እያጦዙ የበፊቱ የኛ ይሻል ነበር፣ በፊት የነበረው የበለጠ የተረጋጋና ሰላም፣ አንዳንዴ ደፈር ሲሉም የበለጠ ዴሞክራሲ የነበረበት ነበር፣ ምናልባትም የበፊቱ የበለጠ ሉዓላዊነትም የተንጸባረቀበት ነበር የሚል የቅዠት ዓለም ውስጥ ያሉ ነው የሚመስለው። እና እሱን ስሰማ ያየሁት የተረዳሁት ምን ያህል አገሪቱ ውስጥ አሁን ካለው ሁኔታ ላይ ላዩን ካለው ግጭቶች አሉ በየቦታው ምናምን ከሚለው ላይ ላዩን ከሚታየው እንትን ባሻገር ምን አይነት የለውጥ ሂደት ሀገሪቱ ውስጥ እየተካሄደ ነው? በፊት ከነበረው ምን ያህል በመሰረታዊ መልኩ እየተቀየረ ነው? እነኚህ እነሱ የሚያነሷቸውን አይነት ውይይቶች መደረጉ ራሱ እና በሀገርም ውስጥ እየተደረጉ ያሉት ውይይቶች እነሱ ከነበሩበትና እነሱ የስልጣን መንበሩን በሙሉ በተቆናጠጡበት ጊዜ ከነበረው የተለየ እንደነበር በፍጹም የተረዱት አይመስልም።
የኦሮሞ ፌዴራሊስት ኮንግረስ ሊቀመንበርና የመድረክ አመራር አባል ዶክተር መረራ ጉዲና እንዳሉት ደግሞ በኢትዮጵያ እየታዩ ላሉ የጸጥታ ችግሮች ዋነኛ ምክንያት በኢሃድግ በራሱ ውስጥ ያሉ ለውጡን የማይደግፉ ኃይሎች ናቸው።
የውጭ ጣልቃ ገብነት አይደለም ትልቁ አደጋና ኢሃድጎች ይሄን ለውጥ በስምነት ወደፊት እየገፉት አይደለም እየመሩት አይደለም። አንዱ ወደ ኋላ እየጎተተ ሌላው ወደፊት ለመግፋት እየሞከረ ምናልባት አገሪቷን ቀላል ያልሆነ ቀውስ ውስጥ እየገፉ ይመስለኛል። ለምሳሌ ናብዲሌ በተወሰነ ደረጃ ኢትዮጵያ ደህንነቶች የሚያንቀሳቅሱ ሰው ነበር፣ የሚቆጣጠሩ ሰው ነበር። ሶማሌና ኦሮሞ አካባቢ ከአንድ ዓመት በላይ አሁን ወደ አንድ ዓመት ተኩል በላይ ነው 1 ሚሊዮን ሰዎችን ያፈናቀለበት ሁኔታ አለ። አብዲሌ ታስሮም ያ ሁኔታ አልቆመም። አሁንም ቢሆን በዛ መስመር ከቦረና እስከ ጭናክሰን ድረስ የሚንቀሳቀሱ ኃይሎች አሉ። በአንዳንድ ጊዜ እንዳሁም ለእኛ የሚደርሰኝ ሪፖርት መከላከያ ኃይሉ ያየ የሶምቤ ሲያቃጥሉ፣ ዘረፋ ሲያካሂዱ፣ በከባድ መሳሪያዎች የህዝቡ ጸጥታ ሲያናጉ ይታያል። እነዚህ ሰዎች በምን ልባቸው ማን ነው አይዞ ያላቸው ማን ነው ከኋላ የገፋቸው ብለ ብዙ መጠየቅ ትችላለን። እንደገና በወለጋ መስመርም እንግዲህ ጉሙዝ እና ኦሮሞ ግጭት እየተባለ የሚጠራው ለምሳሌ ማሰልጠኛ ጣቢያ ጫካ ሁሉ አለ ነው የሚባለው። ከባድ መሳሪያዎች በተለያየ መንገድ እየገቡ በመቶ ሺዎች፣ አንዳንድ ሰዎች አሁን ከ200 ሺህ አልፏል የሚባል ነገር አለ። ሰዎች ተፈናቅሏል፣ ቤታቸው ተቃጥሏል፣ ብዙ ንብረታቸው ተዘርፏል። ብዙ ችግሮች እየተፈጠረው ነው። በዚህም ወለጋ መስመር እስከ ነቀምት ድረስ ይመጣል። አንዳንድ አሁን ወደ ሸዋም ይገባል ተብሎ ስፈራ ነበር። እንዲህ ያን ነገሮች አሉ። ይሄንም ስትመለከት እነማን ናቸው ይሄ መሳሪያ እስከየት እየመጣ ነው የሚለው ከውጭ ኃይል ይልቅ ኢትዮጵያ ውስጥ ያልተስማማው ኢህአዴግ፣ የተለያዩ ኢህአዴግ ክንፎች ያልተስማሙት በለውጡ ፍጥነት ያልተስማሙት ማለት ይሻላል ፈጠሩት የመወዛገብ ሁኔታ ይመስላል።
የውጭ ጣልቃ ገብነት ጉዳይ በተለይ በህወሓት አመራሮች እየተጠቀሰ መቀጠሉ ይታያል። ሊቀመንበሩ ዶክተር ደብረጽዮን ገብረ ሚካኤል ከሳምንታት በፊት ባደረጉት ንግግር ይሄንኑ ጠቅሰዋል። የቀድሞው ከፍተኛ አመራር አባል የአቶ ስብሃት ነጋ የሰሞኑ አስተያየት ደግሞ አሜሪካን በስም እስከመጥራት ዶክተር አብይ አህመድ ሊቀመንበር በሆኑበት የኢሃድግ ምክር ቤት ምርጫ ውስጥም እጇን ማስገባቷን እስከመናገር ሄዷል። የአርበኞች ግንቦት ሰባቱ ዶክተር ብርሃኑ በዚህ ሐሳብ አይስማሙም።
የናቢ መንግስት የትግልና የህዝብ በቃኝ ውጤት ነው። በቃኝ ያለበት ህዝቡ በቃኝ ስላለ የመጡ ናቸው። እንደውም ይህን ስርዓት በተወሰነ ደረጃ ሴቭም ለማድረግ የተወሰኑ እነሱም እንደልባቸው እንዲያወሩ የሆኑት እነሱ በመምጣታቸውና በተወሰነ ደረጃ ማህበረሰቡን ለማረጋጋት መቻላቸው። ያ ስራ ግን አላለቀም፣ ገና ብዙ ስራ ይጠይቃል። ያን ስራ ለመስራት እነሱ እስኪ ቀድሞ ያሳዩን የህግ የበላይነት አክባሪ መሆናቸው፣ እስኪ ቀድሞ ያሳዩን በውስጣቸው ተወሽቀው ያሉትን ብዙ ወንጀል የፈጸሙትን ሰዎች ወደ ህግ እንዲቀርቡ ያድርጉ፣ በውስጣቸው ያሉትን በሙስና አገሩን አጥንቱ ድረስ የጋጡትን ሰዎች አውጥተው ለፍትህ በትክክለኛ ፍትህ የሚቀርቡበትን መንገድ ያድርጉ። በሱ ቢተባበሩና በሰለጠነ መንገድ ፖለቲካችን የምናካሄድበት እንትን ካለ አንድ ሀገር ነች ያለችን፣ የሁላችንም የጋራ ሀገር ነች። አሁን ካለባት ችግር ወጥታ ወደ ሰላማዊ መንገድ የምትሄድበትን መንገድ መፍጠር እንችላለን። የተረጋጋ ዴሞክራሲያዊ ስርዓት መፍጠር እንችላለን።
የኦፌኮው ዶክተር መረራ ጉዲናም ተመሳሳይ ሀሳብ አንጸባርቀዋል።
የህዝብ ትግል ያመጣው ለውጥ እንጂ እኔ ፈረንጅ የኦሮሞ ወጣትን ሲያንቀሳቅስ፣ ፈረንጅ ጎንደር ሄዶ ጎንደር ወጣትን ሲመራና ሲያንቀሳቅስ ወይም ሲያደራጅ አላየውም። ስለዚህ ውጭ ጣልቃ ገብነት የሚባለው በተለይ አሜሪካ ሆኖ የድሮ ኢትዮጵያ መንግስት የኖረበት ብዙ ጊዜ ያልሰራ ተረት ነው። ያስቸግራል። እኛንም እኮ እንመርታቸዋል ተብለን እኮ ነው የሞት አንቀጽ ተጠቅሶ የተከሰስ ነው።
በአዲስ አበባ የሚገኘው የአሜሪካ ኤምባሲ ቃል አቀባይ ትናንት ከጣቢያችን ጋር ባደረጉት ቃለ ምልልስ በተለይ ከዶክተር አብይ አህመድ በጠቅላይ ሚኒስትርነት መመረጥ ጋር በተያያዘ ለተሰነዘረው አስተያየት ምላሽ መስጠታቸው ይታወሳል። ዩናይትድ ስቴትስ በዚያ የምርጫ ሂደት ውስጥ እጇን አስገብታለች መባሉን መሰረተ ቢስ ሲሉ ነው የገለጹት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርንም እንግዶቹንም ላደረሱን ዘገባ እናመሰግናለን። አድማጮች፣ ወደ ተከታዩ ዘገባችን ከማለፋችን በፊት ቀደም ሲል ያስተዋወቅናችሁን ፕሮግራሞች ስላልደረሱልን ዜናዎቹን ግን አጠር አጠር አድርጌ ላሰማችሁ። በምዕራብ ወለጋ ላሎ አሳቢ ወረዳ 8 ሰዎች መገደላቸውን የአካባቢው ነዋሪዎች ተናግረዋል። የመከላከያ ሰራዊትና በአካባቢው የሚንቀሳቀስ የታጠቀ ኃይል መካከል በተፈጠረውና በተከፈተው ተኩስ ሰዎቹ እንደሞቱም የኦሮሚያ ጸጥታ ቢሮ አስታውቋል። በሌላ በኩል በደቡብ ክልል አማሮ ወረዳና በኦሮሚያ ክልል ምዕራብ ጉጂ ዞን ገላን ወረዳ አዋሳኝ ላይ ዳግም በተቀሰቀሰ ግጭት ትላንት የ3 ሰዎች ህይወት ማለፉንና ንብረት መውደሙን የአማሮ ወረዳ የጸጥታ ስፍራት ቤት አስታውቋል። በአካባቢው በተደጋጋሚ በሲቪሎች ላይ የሚደርስ የታጠቀ ኃይል አለ ሲሉም ነዋሪዎች ተናግረዋል። አድማጮች፣ እነዚህን ዜና ዝርዝር ከምሽቱ 3 ሰዓት በሚኖረን ጊዜ እንመለሳለን። ተከታዩ ዘገባችን የአዲስ አበባው ዘጋቢያችን መለስካቸው አማሃ ተገኝቶ የተከታተለው ጥናታዊ ጽሑፍ የቀረበበት ውይይት ነው።
የኢትዮጵያ የሕግ ባለሙያዎች ማህበር የኢትዮጵያ ሕገ መንግስት አተረጓጎም ስርዓት ለውጥ ያስፈልገው ይሆን በሚል ርዕስ አንድ አውደ ጥናት አካሂዷል። በዋቢ ሸበሌ ሆቴል በተካሄደው በዚህ አውደ ጥናት ጥናቱን ያቀረቡት በአዲስ አበባ ዩኒቨርሲቲ በሕግ ትምህርት ቤት ረዳት ፕሮፌሰር ዶክተር ጌታቸው አሰፋ ነበሩ። ተመራማሪው በኢትዮጵያ የሕገ መንግሥት ክርክር ሲነሳ የመጨረሻውን ውሳኔ የሚሰጠው የፌዴሬሽን ምክር ቤት መሆኑን አስታውሰው ባለፉት 20 ዓመታት ውስጥ አከናውኗቸዋል የተባሉትን ሥራዎችም ዘርዝረዋል። ምክር ቤቱና የሕገ መንግሥት ጉዳዮች አጣሪ ጉባኤ በእነዚህ ዓመታት የቀረቡለት ጉዳዮች 3000 ብቻ ናቸው። ከእነዚህም እስከ ዛሬ ውሳኔ የተሰጣቸው ከግማሽ በታች ናቸው። 1600 የሚሆኑ ጉዳዮች እስከ ዛሬም ውሳኔ አልሰጣቸውም። ከዚህም የሚከፋው ግን የፌዴሬሽን ምክር ቤት ይህን የዳኝነት ሥራ ለማከናወን የሚያስችለው ገለልተኝነትና ፍትሐዊነት የሌለው መሆኑ ነው ይላሉ ዶክተር ጌታቸው አሰፋ።
አንደኛው የፌዴሬሽን ምክር ቤትና አጣሪ ጉባኤው የገለልተኝነትና ነጻነት ጥያቄ አለባቸው። ይሄ በጣም ብዙም ርቀት መሄድ ሳያስፈልግ አባላቱን በመመልከት ለምሳሌ የፌዴሬሽን ምክር ቤትን ይሄንን ነው መገመት ይቻላል። የፌዴሬሽን ምክር ቤት አባላት ትልልቅ የመንግስት ባለስልጣናት ናቸው እና እነዚህ ደግሞ ህግ አውጪ ውስጥ ነበሩ ወይ አስፈጻሚ ውስጥ ነበሩ። ስለዚህ በአንድ ግለሰብ መንግስትን ሲከስ እነሱ ያወጡትን ህግ ነው የሚከሰው፣ እነሱ የወሰኑትን ውሳኔ ነው የሚከሰው። ስለዚህ መልሰው በነዛ ውሳኔዎች ላይ ዳኞች ሲሆኑ ትክክለኛ ፍትህ አይሰጡም።
ሌላው ደግሞ በአመት 2 ጊዜ ብቻ መሰብሰቡ ይህን አካል በቂ ስራ ለመስራት አያስችለውም ይላሉ ዶክተር ጌታቸው። ስለሆነም ውጤታማም ሊሆን አይችልም ሲሉ ይከራከራሉ። ለዚህ ግዙፍ አገራዊ ችግርና የሕግ የበላይነት ማረጋገጫ አንዱ መሳሪያ ለሆነው አካል እውን መሆን ምን መፍትሄ አለ ለሚለው ጥያቄ ተመራማሪው ምላሻቸውን ሰጥተዋል።
እንግዲህ በጣም የሚያዋጣው የሚመስለኝ መንገድ ሕገ መንግስቱን ማሻሻል ነው።
የኢትዮጵያ የሕግ ባለሙያዎች ማህበር ይህን አውደ ጥናት በአሁኑ ወቅት ለምን አዘጋጀው? ዓላማውስ ምንድን ነው የሚል ጥያቄ ለማህበሩ የፕሮጀክት አስተባባሪ አቶ አበራ ኃይለማርያም አቅርቤላቸው ነበረ።
ህብረተሰቡ የተለያዩ አካላት ተወያይተውበት ማሻሻያ ያስፈልገው እንደሆነ አያስፈልገው እንደሆነ መታየት አለበት በሚል ለውይይት መነሻ እንዲሆን ነው። ምናልባት ከዚህ በኋላ የህገ መንግስት ማሻሻያ ጉዳዮች የሚነሱ ከሆነና ሂደቱ የሚጀመር ከሆነ ይህም እንዳንድ ጉዳይ ምናልባት ትኩረት አግኝቶ የመወያያ የተለያዩ አካላት በዚህ ጉዳዮች የህግ ባለሙያዎች ብቻ አይደሉም፣ ፖለቲከኞችም ህብረተሰቡም አስተያየት የሚሰጥበትን እድል ለመፍጠርና ይሄ ጉዳይም አለ ለማለት የታሰበ ነው። ይሄ መጀመሪያው እንጂ ከዚህ በኋላ ተከታታይ ውይይቶች በዚህ ጉዳይ ሊነሳሉ ይካሄዳሉ የሚል ግምት አለ። ምክንያቱም አሁን የተነሱ ጉዳዮች የተለያዩ አካላትን ፍላጎቶች የሚቀሰቅስ ይመስለኛል።
ማህበሩ ተጨማሪ ግብ እንዳለውና ይህ ፕሮግራም የተከናወነውም በቅድ እንደሆነ አቶ አበራ አስረድተዋል።
ይሄ አሁን የጥናት ጽሁፍ ለሚመለከታቸው አካላት ይቀርባሉ። አሁን እዚህ ውስጥ እንደምታያቸው ከፌዴሬሽን ምክር ቤት የተወከሉ አሉ፣ ከህገ መንግስት አጣሪ የተወከሉ አሉ፣ ከጠቅላይ ፍርድ ቤት የተወከሉ አሉ። እዚህ ውስጥ ያሉት በሙሉ የሚመለከታቸው አካላት ናቸው። ይህንን ጉዳይ በመጀመሪያ ሲመለሱ ወደሚመለከቶቻቸው አካላት ያቀርባሉ። ይሄ ጉዳይ ቢያንስ ጥያቄ የተነሳበት መሆኑን የሚያሳዩ ናቸው። በእኛ በኩል ደግሞ የዚህን የጥናት አጠር ያለውን ክፍል ዋና ዋና ቁልፍ ጉዳዮች ደግሞ ለፖሊሲ አውጪዎቹ እንዲደርስ እናደርጋለን። ከዚህ በኋላ ሌሎች አካላትም ይህን ጉዳይ ይዘው ውይይት የሚያደርጉበት ሁኔታ ይፈጠራል የሚል እምነት አለ።
ባለፉት አያሌ ዓመታት ህገ መንግስታዊ ክርክር በተነሳባቸው ጉዳዮች ላይ የፌዴሬሽን ምክር ቤት የሰጣቸው አንዳንድ ውሳኔዎች የቡድንም ሆነ የግለሰብን ህገ መንግስታዊ መብቶች የሚጫኑና የተዛቡ ውሳኔዎች ይሰጡ እንደነበረ ምሳሌዎች እየተነሱ ተተንትነዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸውን ለዘገባው እናመሰግናለን። እንግዲህ አድማጮች፣ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አስተያየታችሁን አድርሱን። በሰላም በጤና ያገናኘን። ሳስተናግዳችሁ ያመሸው ጽዮን ግርማ ነበርኩኝ። መልካም ደህና ደሩ።
ቱንን ራዲዮ ነሳ ገለ አሜሪካት